ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። በቅደም ተከተል ይቀርባሉ። አብራችሁን አምሹ። ተናጋጃችሁ ሰለሞን ክፍሌ ነኝ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍስሐዬ እንስማ።
እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰረ የግብፅ ቡድን ዛሬ በሲናይ ባህረ ገብ መሬት ለተካሄዱ ጥቃቶች ኃላፊነት ወስዷል። ቢያንስ 20 ወታደሮች እንደተገደሉ የጸጥታ ባለሥልጣኖች ተናግረዋል። ጥቃቶቹ የተካሄዱት በብዙ ወታደራዊ ኬላዎች ሲሆን ሼክ ዙዌይዲ በተባለች ከተማ የተካሄደውን የአጥፍቶ ጠፊ ጥቃትን ያቅፋሉ። እስላማዊ መንግስት ነኝ የሚለው ቡድን ባወጣው መግለጫ መሰረት አማጽያኑ በ15 ኬላዎች ላይ ጥቃት ከፍተዋል። በሲናይ በረሃ ያሉት እስላማዊ አማጽያን በተለይም እስላማዊ ፕሬዚደንት መሐመድ ሞርሲ ከሁለት ዓመታት በፊት ከስልጣን ከተወገዱ ወዲህ በግብፅ የጸጥታ ኃይሎች ላይ ጥቃት ሲፈጽም ቆይቷል። የዛሬ ጥቃቶች የተካሄዱት የግብፁ ከፍተኛ አቃቤ ሕግ ሒሻም ባራካት ካይሮ መንገድ ላይ በተቀበረ ፈንጂ ከተገደሉ በኋላ ነው። የግብፁ ፕሬዚደንት ሲሲ ለሚስተር ባራካት ሞት ተጠያቂው ህገወጡ ሙስሊም ወንድማማችነት ነው ካሉ በኋላ ጸረ ሽብር ህጉን እንደሚያጠናክሩ አስታውቀዋል። ሟቹ አቃቤ ሕግ በብዙ ሺህ በሚቆጠሩ እስላማውያን ላይ የተካሄደውን ፍርድ ሂደት የበላይ ኃላፊ ነበሩ። በዕዳ የተተበተበችው ግሪስ አበዳሪዎች እንደ ቅድመ ግዴታ ያቀረቡትን የቁጠባ እርምጃ ወደ መቀበል እያመራች ነው። ይሁንና ግሪስ ተጨማሪ የዋስ ገንዘብ ለማግኘት ስትል የገንዘብ ገደቦችን ለመቀበል ወይም ላለመቀበል በመጪው እሁድ ህዝበ ውሳኔ ስለምታካሄድ የአውሮፓ መሪዎች ተጨማሪ ድርድር የምናደርገው ከህዝበ ውሳኔ በኋላ ነው ብለዋል። የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕራስ ለዓለም አቀፍ አበዳሪዎች በጻፉት ደብዳቤ አዲስ የዋስ ገንዘብ ለማግኘት አውሮፓ ካቀረበቻቸው ምክረ ሀሳቦች አብዛኛዎቹን ለመቀበል ግሪስ ዝግጁ መሆኗን ገልጸዋል። የጀርመን ቻንስለር አንጌላ መርከል ግን ህዝበ ውሳኔው እስከሚካሄድበት ጊዜ እንቆያለን ሲሉ ለሀገራቸው ምክር ቤት ተናግረዋል። ከህዝበ ውሳኔው በፊት ስለ አዲስ የረድኤት ፕሮግራም ድርድር ሊኖር አይችልም ብለዋል። በግሪስ የተከሰተው የገንዘብ ቀውስ በአንድ ገንዘብ የሚገባየው 19 ሀገሮችን ያቀፈው ህብረት ውድቀት ሊያስከትል ይችላል የሚለውን ስጋት የጀርመኗ ቻንስለር አልተቀበሉትም። የኢጣሊያ የባህር ኃይል በሜዲትራኒያን ባህር ሰምጠው ቀርተዋል ከሚባሉት 800 ፈላሾች የመጀመሪያዎቹን 8 አስክሬኖች አግኝቷል። ከወራት በፊት ህገወጥ አሸጋጋሪዎች ፈላሾቹን ለማሳፈር የሚጠቀምበት የአሳ ማስገሪያ ጀልባ በሰመጠበት ወቅት ነው ፈላሾቹ ያለቁት። የተባበሩት መንግስታት ድርጅት የኒውክሌር አገልግሎት ኃላፊ ነገ በቴህራን ከኢራን ፕሬዚደንት ሐሰን ሩሃኒ ጋር ተገናኝተው ይነጋገራሉ። የኢራንና 6 የዓለም ሀያላን ሀገሮችን ያቀፈው ቡድን ተደራዳሪዎች የኢራን የኒውክሌር ፕሮግራም የሰላም ዓላማ ያለው መሆኑን የሚያረጋግጥ አጠቃላይ ስምምነት ላይ ለመድረስ እየተደራደሩ መሆናቸው ይታወቃል። የዩኪያ አማኖ የቴህራን ጉብኝት የዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ተቆጣጣሪዎች በኢራኑ የኒውክሌር ፕሮግራም በሚኖራቸው ተደራሽነት ላይ ያተኩራል ተብሎ ይጠበቃል። በድርድሩ አዲስ ስምምነት ላይ ቢደረስ ኢራን ስምምነቱን ማክበሯን የሚቆጣጠረው ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ነው። ተቆጣጣሪዎቹ በወታደራዊ ቦታዎች እንዲገቡና የሳይንስ ጠበብትን እንዲጠይቁ እንደማይፈቀድላቸው የኢራን መሪዎች ከቅርብ ሳምንታት ወዲህ በይፋ ሲናገሩ ቆይተዋል። ዩናይትድ ስቴትስን፣ ብሪታንያን፣ ቻይናን፣ ፈረንሳይን፣ ሩሲያንና ጀርመንን ያቀፈው የዓለም ሀያላን ቡድን የኢራን ተደራዳሪዎች ከባድ የሆኑባቸው ነጥቦች የተቆጣጠሯቸው ተደራሽነት ማግኘትንና በኢራን ላይ የተጣሉት ማዕቀቦች የሚነሱበትን ጊዜ የሚመለከቱ መሆናቸው ታውቋል። አድማጮች፣ ዜናው እዚህ ላይ አበቃ።
አድማጮች አዳነች ፍሳሐየን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በ19 በ22ና 25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ ባለፈው ሳምንት በፍርድ ቤት ትዕዛዝ ከእስር ተፈተው የነበሩት 5 የሰማያዊ ፓርቲ አባላት ፖሊስ ምስክሮችን አስፈራርተዋል በሚል ከሷቸዋል። ፍርድ ቤቱ እያንዳንዳቸው በ5,000 ብር ዋስ ጉዳያቸውን በውጭ ሆነው እንዲከታተሉ ወስኗል። አቃቤ ሕግ ግን ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ብሏል። መለስካቸው አማሃ ዜናውን አድርሶናል።
የሰማያዊ ፓርቲ አባላቱ ወይንሸት ሞላ፣ ዳንኤል ተስፋዬ፣ ኤርሚያስ ጸጋይና በፖለቲካ ፓርቲ አባልነት የማትታወቀውን ቤተልሔም አካለ ወርቅን ፖሊስ እስከ ዛሬም በቁጥጥር ስር እንዳዋላቸው ቢሆኑም በፌዴራሉ አንደኛ ደረጃ ፍርድ ቤት የቄራ ምድብ 2 ችሎቶች የተከሳሾችን መፈታት ወስነው መዝገቡን ለፖሊስ ማስረከባቸው ይታወቃል። ይሁንና ፖሊስ ባለፈው አርብ ተከሳሾቹን ሌላ ችሎት አቅርቦ የአቃቤ ሕግ ምስክሮችን በማስፈራራት አዲስ ክስ እንደመሰረተባቸው የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ለቪኦኤ ገልጸዋል። ተከሳሾቹ ዛሬ ፍርድ ቤት የቀረቡ ቢሆንም ፖሊስ እንደመሰረተው ክስ የሚያስረዱ ምስክሮችን ስላላቀረበ ተጠርጣሪዎቹ 5,000 ብር ለእያንዳንዳቸው ዋስትና ሲይዘው ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ወስኗል። በተከሳሾቹ በኩል ውሳኔውን ለማስፈጸም ገንዘብ ለማስገባትና እንዲፈቱ ቢሞከርም የሚፈርም ዳኛ የለም ተብለው እንደተመለሱ የፓርቲው መሪ አቶ ይልቃል ጌትነት ለቪኦኤ ገልጸዋል። አቃቤ ሕግ በበታች ፍርድ ቤት ቀደም ሲል በተሰጠው ውሳኔ ቅር በመሰኘት ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ማለቱና ፖሊስ ተከሳሾቹን በትናንትናው ዕለት ይዞ መቅረቡም ታውቋል። ፖሊስ ተከሳሾቹ በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ ያቀረበውን ጥያቄ ከፍተኛው ፍርድ ቤት እንዳልተቀበለውና ተከሳሾቹ በፍርድ ቤት የተፈቱ መሆናቸውን ገልጾ ነገ ሰኔ 24 ቀን 2007 ዓ.ም እንዲቀርቡ ትዕዛዝ መስጠቱ ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ባለፉት 12 ዓመታት ውስጥ የኢትዮጵያ ምጣኔ ሀብት በሦስት እጥፍ መስፋቱንና ሀገራዊ የድህነት መጠንም መቀነሱን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። በአፍሪካ የቻይና ቀጥተኛ የውጭ መዋለ ንዋይ ፍሰት ባለፉት 10 ዓመታት የመላውን ዓለም 5% መድረሱንም ገልጸዋል። መለስካቸው አማሃ ተከታዩን አድርሶናል።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአፍሪካ መዋለ ንዋይ ማፍሰስ በሚል አጠራር ዛሬ ጠዋት በሸራተን አዲስ ለሚቀጥሉት 2 ቀናት የሚካሄደውን መድረክ በከፈቱበት ወቅት ንግግራቸውን የጀመሩት መንግስታቸው ይህን መድረክ ይገነዘበዋል ካሉት አቅጣጫ ነበረ። ቀጥለው እንዳብራሩትም ይህ መድረክ 3 ዋና ዋና ጉዳዮችን ያቀፈ ነው። ኢትዮጵያ ወይንም አፍሪካ ለምጣኔ ሀብታዊ ለውጥ ያላቸው ቁርጠኝነት፣ በአፍሪካና በቻይና መካከል ስላለው ጠንካራ መተጋገዝና የልማት ውጤቶችን ለማምጣት ኢንዱስትሪ ያለውን ኃይል ማጤን ነው ብለዋል። መንግስታቸው የሀገሪቱን ምጣኔ ሀብታዊ ለውጥ እውን ለማድረግ ያለው ቁርጠኝነትም ከመጀመሪያው አንስቶ እንደሆነ ያስታወሱት ጠቅላይ ሚኒስትር ኃይለማርያም ለአውሮፓ አቆጣጠር ከ2003 ዓ.ም ወዲህ ግን የሀገሪቱ ኢኮኖሚ በእጅጉ እየሰፋ ሄደዋል ብለዋል።
Since 2003 our economy has tripled in size and we have seen impressive decline.
ከ2003 ዓመተ ምህረት ጀምሮ ምጣኔ ሀብታችን በተለይ በሶስት እጥፍ አድጓል። ድህነትን በመቀነስ ረገድም አስደናቂ የድህነት ማሽቆልቆል ተመልክተናል። ሀገራዊው የድህነት መጠን በ2002 እንደ አውሮፓውያን ዘመን አቆጣጠር ከነበረው 44% በ2014 ወደ 23% ወርዷል። ኢትዮጵያ አብዛኞቹን የሚሊኒየሙን የልማት ግቦችን ለማሳካትም ትልቅ እርምጃዎችን ተወስዳለች።
በዓለም አቀፍ ደረጃ ያሉትን የልማት አጋሮች ያነሳሱት አቶ ኃይለማርያም ደሳለኝ የቻይና ቀጥተኛ መዋለ ንዋይ ፍሰት ግን በአህጉሪቱ ውስጥ ከፍተኛ መሆኑን አስምረውበታል። ደግሞም ይህ የመዋለ ንዋይ ፍሰት እንደ ኢትዮጵያ ያሉ በተፈጥሮ ሀብታቸው ያልበለጸጉትንም መጨመሩን በልዩነት አሳይተዋል።
Chinese FDI now extends across the continent. It is estimated that Chinese FDI to Africa.
ዛሬ የቻይና ቀጥተኛ የውጭ መዋለ ንዋይ ፍሰት በመላው አፍሪካ ተስፋፍቷል። ባለፉት 10 ዓመታት በአፍሪካ የገባው የቻይና መዋለ ንዋይ ከመላው ዓለም አንጻር ወደ 5% እንደደረሰ ይገመታል። የቻይና መዋለ ንዋይ በብዙ የአፍሪካ ሀገሮች ይገኛል። ይህም በተፈጥሮ ሀብት በበለጸጉት የምስራቅ አፍሪካ ሀገሮች በኔም ሀገር ጭምር ይገኛል።
ከሁለት አስርት ዓመታት ላላነሰ ጊዜ ኢትዮጵያን በገንዘብ እና ኢኮኖሚ ልማት ሚኒስትርነት በማገልገል ላይ የሚገኙት አቶ ሱፊያን አህመድ በበኩላቸው አፍሪካ ከቻይና ማግኘት የምትችለው ጥቅም የመዋለ ንዋይ ፍሰት ብቻ አይደለም ይላሉ።
ቻይና ኢዝ ከረንትሊ ቦዝ አፍሪካስ ላርጀስት ሲንግል ባይላተራል ኢንቨስተር አስ ዌል አስ ኢትስ ላርጀስት ትሬዲንግ።
በአሁኑ ጊዜ ቻይና የአፍሪካ ብቸኛና ትልቋ የሁለትዮሽ መዋለ ንዋይ አፍሳሽና አስተናጋጅ ሀገር ናት። እኛ አፍሪካውያን ከቻይና ፈጣን የኢኮኖሚ ለውጥ ብዙ ትምህርት መቅሰም እንችላለን። ቻይና በጥቂት አስርት ዓመታት ውስጥ ከኋላ ቀር የአርሶ አደር ህብረተሰብ ወደ ኢንዱስትሪያዊ ሌላ ሀያል ሀገርና የዓለም ሁለተኛው ትልቅ ምጣኔ ሀብት ለመለወጥ የቻለች ሀገር ናት።
ዛሬና ነገ የሚካሄደው ይህ ውይይት የሚያተኩርባቸው ጉዳዮች ኢንዱስትሪያዊነትንና መፈብረክን ማፋጠን የሚቻልባቸውን ተግባራዊ እርምጃዎች፣ ልዩ ኢኮኖሚያዊ ቀጠናዎችንና የኢንዱስትሪ መናኸሪያዎችን ወይም ፓርኮችን ለአፍሪካ በተሻለ ሁኔታ እንዲሰሩ መንገድ ማፈላለግ፣ የመሠረተ ልማቶችንና የንግድ ትስስሮች የሚሻሻሉበትንና ይህም የሚፋጠንበት ዘዴን መሻት፣ የግል መዋለ ንዋይ ፍሰትን የሚያፋጥኑ ሁኔታዎችን መፍጠርና የመሳሰሉት ናቸው። መድረኩን በጋራ ያሰናዱት የዓለም ባንክ ቡድን፣ የቻይና ልማት ባንክ፣ የቻይና አፍሪካ ልማት ባንክና በመንግስታቱ ድርጅት የኢንዱስትሪ ልማት ድርጅት ወይንም በእንግሊዝኛ ዩኒዶ በሚባል ምህጻረ ቃል የሚታወቀው ናቸው። ውይይቱ በነገ ዕለት ይጠናቀቃል። በመድረኩ መክፈቻ ላይ የቻይና ምክትል የገንዘብ ሚኒስትሯን ጨምሮ የልዩ ልዩ ድርጅቶች መሪዎችና ተወካዮች አጫጭር ንግግሮችን አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ መንግሥትና ባለሥልጣናቱ ባለፈው የአውሮፓ 2014 ዓ.ም ውስጥ በርካታ የሰብአዊ መብቶች ጥሰቶችን መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በብዙዎቹ አጋጣሚዎች ጥሰቶቹ የሚፈጸሙት በሕገ መንግሥቱ ላይ የሰፈሩት ድንጋጌዎች እየተጣሱ መሆኑን የውጭ ጉዳይ መሥሪያ ቤቱ ሪፖርት አመልክቷል። የዘገባው የግል፣ የቤተሰብ፣ የቤትና የመልእክት ልውውጦች መደፈር፣ ሐሳብን የመግለጽና የፕሬስ ነጻነትን እንዲሁም ትችትን ለማፈን መንግሥት የስም ማጥፋት ድንጋጌዎችን እንደ መሣሪያ ስለመጠቀሙ፣ የኢንተርኔት ነጻነትና ባህላዊ መድረኮች፣ በሰላም የመሰብሰብና የመደራጀት ነጻነት፣ በመንግሥቱ ውስጥ ያለ ሙስናና የግልጽነት መጓደል፣ የፖለቲካ ፓርቲዎችና የፖለቲካ ተሳትፎን የሚመለከተው የሪፖርቱ አካል ይቀርባል። ሰለሞን አባትና ትዝታ በላቸው እንደሚከተለው ያቀርቡታል።
ትናንት ምሽት ያቀረብነው የኢትዮጵያ የሰብአዊ መብቶች አያያዝን የሚመለከተው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሪፖርት በዘፈቀደ በሚካሄዱ እስራቶችና የእስረኞች አያያዝን፣ የፍትሐዊ የፍርድ ሂደት መነፈግን፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈርን የሚዳስሰውን ክፍል ዘግበናል። በዚህ የግል ሕይወት መደፈርን በሚመለከተው ክፍል የተቃውሞ ፖለቲካ መሪዎች የስልክ ንግግሮቻቸው እየተጠለፉ እንደሚደመጡና ሌሎችም በኤሌክትሮኒክ አማካይነት የሚከናወኑ ስለላዎች እንደሚካሄዱባቸው እንደሚጠረጥሩ፣ የመንግስቱ ወኪሎች በፓርላማው በሽብር ቡድንነት የተፈረጁ ተቃዋሚዎችን እየመሰሉ የገንዘብ እርዳታ ሊሰጧቸው እንደሚፈልጉ በመግለጽ ሊያማልሏቸው እንደሚጥሩ እንደሚናገሩ ያመለክታል።
መንግስቱ በግለሰቦች ላይ እየሰለሉ መረጃ የሚያቀብሉ ቀጥሮ ስፋት ያለው ክትትል እንደሚያካሂዱና የገዢው ፓርቲ ሰዎችና ታጣቂዎች በየቤታቸው ድንገት እየገቡ የማሸማቀቅና የማዋከብ ተግባር እንደሚፈጽሙ የተቃዋሚ ፓርቲዎች አባላት እንደሚናገሩ ሪፖርቱ አመልክቷል። የጸጥታ ኃይሎች ለጥያቄ የሚፈለጉ ሰዎችን ቤተሰቦች እንደሚያስሩም ጠቁሟል።
ፌዴራሉና የክልል መንግስታት የመንደር ምስረታውን እቅድ አፋር፣ ቤኒሻንጉል ጉምዝ፣ ጋምቤላ፣ ደቡብና ሶማሌ ክልሎች ውስጥ ተፈጻሚ እያደረጉ መሆናቸውን ሪፖርቱ ገልጾ እነዚህ የመንደር ምስረታ ሥራዎች የሚከናወኑት በተበታተኑ ወይም ተራርቀው ባሉ የገጠር ነዋሪዎች፣ ለድርቅ ተጋላጭ ከሆኑ፣ ለእርሻ ተስማሚ ያልሆኑ ወይም ብዙ ለምነት ከሌላቸው አካባቢዎች መሆኑን አስረድቷል። የመርሃ ግብሩ ዓላማ የጤና ጥበቃ፣ ትምህርትና ንጹሕ ውሃ የመሳሰሉ የመንግሥት አቅርቦቶችን ለማዳረስ ነው መባሉንና የግብርናውን ሁኔታ እየለወጡ ካሉ የአየር ንብረትና የተፈጥሮ አካባቢ ለውጦች አደጋዎች ገበሬውን ለመጠበቅ ታስቦ መነደፉ መገለጹን ሪፖርቱ አስታውሷል።
ይሁን እንጂ አንዳንድ ተቺዎች መንግሥት ሰውን እያነሳ ያለው መሬቱን ለሰፋፊ የንግድ እርሻዎች ለመስጠት እንደሆነ ቢጠቁሙም መንግስት ግን ሰፋሪዎቹ የተነሱ ያሉት በገዛ ፈቃዳቸው መሆኑን እንደሚናገር ሪፖርቱ ይጠቁማል። ዓለም አቀፍ ለጋሾች ካለፉት 3 ዓመታት አንስቶ በ18 የመንደር ምስረታ ጣቢያዎች ላይ ተገኝተው በዚህ መርሃ ግብር የሰብአዊ መብቶች ጥሰቶች መፈጸማቸውን የሚያረጋግጡ ማስረጃዎችን አለማግኘታቸውን ሪፖርቱ ጠቁሞ፣ ይሁን እንጂ ቃል የተገቡ የልማት አውታሮች ሳይዘረጉ መቆየታቸውን ወይም መዘግየታቸውን እንደዘገቡ አስታውቋል። እንዲያውም በአንዳንድ አጋጣሚዎች መሰረታዊዎቹ የልማትና የአገልግሎት መዋቅሮች ጨርሶ ሳይሰሩ ሰው እንዲሰፍር መደረጉን ሪፖርቱ ገልጿል። በሌላ በኩል ግን ኦክላንድ ኢንስቲትዩት የሚባለው ተቋም የዛሬ 2 ዓመት ባወጣው ሪፖርት ኦሞ ሸለቆ ውስጥ ሰው በጦር ኃይል እንዲነሳ መደረጉንና የሰብአዊ መብቶች ረገጣዎችን መፈጸማቸውን ማስታወቁን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል።
ሐሳብን ስለመግለጽና የፕሬስ ነጻነት የውጭ ጉዳይ መስሪያ ቤቱ ሪፖርት ሲናገር የኢትዮጵያ ሕገ መንግሥት ይህንን ነጻነት እንደሚያረጋግጥ ይናገራል። ይሁን እንጂ ይላል ሪፖርቱ፣ ባለሥልጣናቱ በመንግሥቱ ላይ ትችት ያሰማሉ የሚባሉ ሰዎችንና ጋዜጠኞችን ያስራሉ፣ ይከሳሉ፣ ያሳድዳሉ። አንዳንድ ጋዜጠኞች መታሰር እየፈሩ ሀገር ጥለው መውጣታቸውንም የጠቆመው ይህ ሪፖርት ባለፈው የአውሮፓውያን ዓመት መጨረሻ ላይ 16 ጋዜጠኞች እስር ቤት ውስጥ ይገኙ እንደነበረ፣ ከመካከላቸው አስሩ የታሰሩት በዚያው ዓመት ውስጥ እንደሆነ አስታውቋል።
የኢትዮጵያ መንግስት ላይ ትችት የሚያሰሙ ግለሰቦች የስቃይ አድራጎት እንደሚፈጸምባቸው መንግስታዊ ያልሆኑ ድርጅቶች እንደሚናገሩ አመልክቷል። መንግስቱ ትችትን ለማስተጓጎል የተለያዩ የማሸማቀቂያ ዘዴዎችን እንደሚጠቀም፣ ከነዚህ ውስጥም ጋዜጠኞችንና ተሟጋቾችን ማሰር፣ እንቅስቃሴዎቻቸውን በአይነ ቁራኛ መከታተልና በፖለቲካ የተቃውሞ ቡድኖች ተግባራት ውስጥ ጣልቃ መግባት እንደሚገኙባቸው አብራርቷል።
መንግስቱ ነጻ ጋዜጦችን መዝጋቱን ቀጥሎበታል ብሏል የአሜሪካው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት። ሐምሌ 28 2006 ዓመተ ምህረት የፍትህ ሚኒስቴር ባወጣው መግለጫ ለአመጽ በተደጋጋሚ ያነሳሳሉ፣ ህገ መንግስታዊውን ስርዓት በኃይል ለመናድ ይቀሰቅሳሉ ሲል እንቁ፣ ፋክት፣ አዲስ ጉዳይ፣ ሎሚ፣ ጃኖና አፍሮ ታይምስ የሚባሉትን ነጻ ህትመቶች ወንጅሏል ይላል ሪፖርቱ። ብዙ ጊዜ ደግሞ አመፅን ያነሳሳሉ ተብለው በመንግስቱ የሚጠቆሙት ጽሑፎች መንግስቱን የሚተቹትን ነው ብሏል። እንዲያውም አንዳንዶቹ እንዲህ አይነቱን እንቅስቃሴ የሚቃወሙ እንደሆነ የጠቆመው ይህ ሪፖርት ምናልባት ለአመፅ የሚገፋፉ ጽሑፎች ቢኖሩ እንኳን እጅግ በጣም ጥቂት ወይም በጣም አልፎ አልፎ የወጡ መሆናቸውን ገልጿል።
በጋዜጦቹ ላይ የፍትህ ሚኒስቴሩ መግለጫ ከወጣ ከአንድ ሳምንት በኋላ የኢትዮጵያ መንግስት በጋዜጦችና በሰራተኞቻቸው ላይ የወንጀል ክሶችን መመስረት እንደጀመረና መስከረም 27 2007 ዓ ም አንድ የፌዴራሉ ፍርድ ቤት በአዲስ ጉዳይ፣ በሎሚና በፋክት መጽሔቶች ስራ አስኪያጆች ላይ የተከፈቱትን ክሶች ተመልክቶ በሌሉበት የእስራት ቅጣት እንደፈረደባቸው ሪፖርቱ አትቷል። አሁን በአገሪቱ ውስጥ ያሉት 18 ነጻ ጋዜጦች ህትመት አጠቃላይ ሳምንታዊ ቅጂ 144,000 መሆኑን፣ አዲስ አበባ ላይ 6 የግል ኤፍኤም ጣቢያዎች፣ ሰሜን ትግራይ ደግሞ 1 19 የማህበረሰብ ራዲዮ ጣቢያዎች መኖራቸውን አብራርቷል። ግዙፎቹ የስርጭት ጣቢያዎች የመንግስቱ የሆነው የኢትዮጵያ ራዲዮና እርሱንም ተከትሎ የገዢው ፓርቲ ንብረት እንደሆነ የሚነገረው ራዲዮ ፋና መሆናቸውን ገልጿል። በመንግስቱ ቁጥጥር ስር ያሉት መገናኛ ብዙሃን በቅርበት የሚያንጸባርቁት የመንግስቱንና የገዢውን ፓርቲ የኢህአደግን አመለካከት መሆኑን፣ መንግስቱ ብዙ ጊዜ ከውጭ የሚተላለፉ ስርጭቶችን እንደሚያፍን፣ የፖለቲካ የሃይማኖት ድርጅቶች እንዲሁም የውጭ ዜጎች የስርጭት ጣቢያዎች መክፈት እንዳይችሉ ሕግ እንደሚከለክላቸው ዘርዝሯል። ይህ ሪፖርት
ጋዜጠኞችን ማሰር፣ ማዋከብና ማሳደድ የቀጠለው መንግሥት በሙስሊም ጉዳዮች ላይ ይዘግብ የነበረና የተዘጋ መጽሔት ላይ ይጽፉ የነበሩ 3 ሰዎችን በጸረ ሽብር ሕጉ ከሶ ወህኒ ቤት መክተቱን፣ እንዲያውም አንዳንድ ጋዜጠኞች ማዕከላዊ እስር ቤት ውስጥ የስቃይ አያያዝ እንደሚፈጸምባቸው የሚጠቁሙ ክሶች መኖራቸውን አመልክቷል። ሚያዝያ 17 እና ሚያዝያ 18 2006 ዓ.ም የዞን 9 አባላት ናቸው የተባሉ 6 ብሎገሮችና 3 ጋዜጠኞች አዲስ አበባና አምቦ ላይ መያዛቸውን ተከትሎም ፖሊስ ቤቶቻቸውን መፈተሹን፣ የግል ንብረቶቻቸውን፣ ላፕቶፖቻቸውን መውሰዱን፣ ቤተሰቦቻቸውና ደጋፊዎቻቸው እንዳይጎበኙአቸው መከልከላቸውንና በጸረ ሽብር ሕጉ ተከሰው የዋስትና መብት መነፈጋቸውን ጉዳያቸው እስከ አመቱ መጨረሻም እየታየ መቀጠሉን አብራርቷል።
ጥቅምት 17 2007 ዓመተ ምህረት የፍትህ ጋዜጣ ዋና አዘጋጅ በነበረው ተመስገን ደሳለኝ ላይ የእስራት ፍርድ ማሳለፉን ጠቁሟል። የቅድሚያ ምርመራና በይዘት ላይ ገደብ የመጣል አድራጎቶች፣ የመንግስቱ ማዋከብ፣ ጋዜጠኞች አንገብጋቢ ናቸው በሚባሉ ጉዳዮች ላይ እንዳይዘግቡ ያደረጓቸው መሆኑንም ሪፖርቱ ተናግሯል።
የካቲት 4 2007 ዓመተ ምህረት የአንድነት ለዲሞክራሲና ለፍትህ የቀድሞ የድርጅት ጉዳይ ኃላፊ የነበሩት ዳንኤል ተፈራን ፖሊስ በስም ማጥፋት ይዞ ከጠየቀ በኋላ ክስ ሳይመሰርት መቅረቱን፣ ጥር 20 2007 ዓመተ ምህረት ደግሞ የሲዳማ ዞን ከፍተኛ ፍርድ ቤት የኢትዮ ምህዳር ጋዜጣን ዋና አዘጋጅ ማኔጂንግ ኤዲተርና አሳታሚን በነጻ ማሰናበቱን ጠቁሞ ጋዜጠኞቹ የተከሰሱት በሐዋሳ ዩኒቨርሲቲ ውስጥ ተፈጽሟል የተባለን የሙስና አድራጎት በመዘገባቸው እንደነበረ ገልጿል።
የኢንተርኔት ነጻነትን በሚመለከት የኢትዮጵያ መንግስት ብዙ ዌብሳይቶችን፣ ብሎጎችን፣ የተቃዋሚዎችንና የግንቦት ሰባት የኦነግና የኦብነግ ዌብሳይቶችን ማገዱን፣ የአልጀዚራን የዜና አውታርም ዌብሳይት እንዲሁ ለተወሰነ ጊዜ አግቶት እንደነበር ተነግሯል። እንደ ፌስቡክ፣ ትዊተርና ያሁ የመሳሰሉ ሳይቶችን ኢትዮጵያ ውስጥ ማግኘት አስቸጋሪ እንደሚሆን ጠቁሟል። በውጭ የሚገኙ ኢትዮጵያንና ቡድኖችን ዌብሳይቶችን ማግኘትም እንዲሁ አስቸጋሪ መሆኑን ሪፖርቱ አመልክቷል። የኢትዮጵያ መንግስት የስልክ ጥሪዎችን እንደሚያዳምጥ፣ የቴክስት ልውውጦች፣ ኢሜሎችን እንደሚፈትሽና ከዚህ ጋር ተያይዞም የታሰሩ ሰዎች መኖራቸውን ጠቁሟል። ሲቲዝን ላብ የሚባለው የቶሮንቶ ዩኒቨርሲቲው የኢንተርኔት ነጻነት ተሟጋች ቡድን ኢትዮጵያ ፊንፊሸር የሚባለው የስለላ ሶፍትዌር ባለቤት ከሆኑ 25 ሀገሮች አንዷ መሆኗን የዛሬ 2 ዓመት መጠቆሙን አስታውቋል።
መንግስት የሥርዓተ ትምህርት ነጻነትን ገድቧል ይላል የውጭ ጉዳይ መስሪያ ቤቱ ሪፖርት። ይህም ተማሪዎችን በመቀበል በመምህራን ምደባና የትምህርት እቅድ ዝግጅት ላይ እንደሚንጸባረቅ አመልክቷል። በዩኒቨርሲቲዎችና በከፍተኛ የትምህርት ተቋማት ግቢዎች ውስጥ ባለሥልጣናቱ የመናገር ነጻነትን ገድበዋል፣ መሰብሰብን ከልክለዋል ይላል አክሎ። የድኅረ ምረቃ መርሃ ግብር ዕድሎች ቅድሚያ የሚሰጡት በፓርቲ አባልነት እንደሆነና ተመራቂዎች ሥራ እንዲመደቡም የፓርቲ አባልነት እንደሚያስፈልጋቸው አመልክቷል።
መምህራን ከይፋው የትምህርት እቅድ ወጣ እንዳይሉ የተገደቡ መሆኑን፣ የኢህአደግ አባል ያልሆኑ መምህራን ወደማይፈልጉት ቦታ እንደሚዛወሩና እድገትም እንደማይሰጣቸው ሪፖርቱ አክሎ ይናገራል። ከአስረኛ ክፍል በላይ የሆኑ ተማሪዎችና መምህራንም በአብዮታዊ ዲሞክራሲ ጽንሰ ሐሳቦች እንዲሰለጥኑ መገደዳቸውን ባለፈው ነሐሴ የትምህርት ሚኒስቴር 116,000 አዳዲስና 250,000 ነባር የዩኒቨርሲቲ ተማሪዎች የመንግስት ፖሊሲ ስልጠና እንዲወስዱ መገደዳቸውን ሪፖርቱ አስታውሷል።
የተቃውሞ ድምፅ አላቸው በሚባሉና በሰላማዊ ሰልፎች ላይ የተሳተፉ የኦሮሞ ተማሪዎች ላይ ስለላዎች መካሄዳቸውን፣ የዘፈቀደ እስራቶች እንደተፈጸሙባቸውና ከትምህርት ገበታቸው እየተባረሩ እንዳሉም አሳይቷል ሪፖርቱ።
ሕገ መንግስቱ የመሰብሰብ ነጻነትን ቢያረጋግጥም የኢትዮጵያ መንግስት ግን ይህንን መብት ሁልጊዜም አያከብርም ይላል ሪፖርቱ።
ተቃዋሚ ፓርቲዎች ለመሰብሰብ ወይም ሰልፍ ለማድረግ ከ48 ሰዓታት በፊት ማሳወቅ ቢጠበቅባቸውም ይህንን ሲያደርጉ በተለያዩ ዘዴዎች ስብሰባዎቻቸው እንዲስተጓጎሉ እንደሚደረግ፣ ቦታ ወይም ቀን እንዲቀይሩ እንደሚገደዱ ይጠቁማል። ባለፈው የአውሮፓውያን ዓመት ለአዲስ አበባ አስተዳደር ከገቡ 22 የሰላማዊ ሰልፍ ጥያቄዎች 9ኙ ውድቅ መደረጋቸውን አመልክቷል።
ከአዲስ አበባ አስተዳደር ልማት ጋር ተያይዞ በኦሮሚያ ዩኒቨርሲቲዎች ውስጥ በተነሱ ተቃውሞዎች ውስጥ የተሳተፉ ተማሪዎችን የጸጥታ ኃይሎች መደብደባቸውንና ግድያ መፈጸማቸውን አስታውሷል። በሰማያዊ ፓርቲ፣ በአረና ትግራይ፣ በአንድነት፣ በሙስሊም ተሟጋቾች ላይ ደርሰዋል ያላቸውን ጥቃቶችና ስራቶች በቀን እየዘረዘረ አመልክቷል ሪፖርቱ።
ይኸው ሪፖርት አክሎም የኢትዮጵያው የበጎ አድራጎት ድርጅቶችና ማኅበራት አዋጅ ድንጋጌዎች በግለሰቦች የመደራጀትና የመንቀሳቀስ ችሎታ ላይ አጥፊ ጫና አሳድሯል ሲል የተባበሩት መንግስታት ልዩ ራፖርተር ያወጣውን ዘገባና መግለጫ አካቷል።
የመንግስት ባለስልጣናት በሙስና ውስጥ ገብተው በተያዙ ጊዜ በወንጀል እንዲጠየቁ ህግ እንደሚያዝ የሚጠቁመው የሪፖርት በዝቅተኛ ደረጃ ባሉ የመንግስት ሹማምንት ዘንድ በተለይ ጉቦ ችግር ሆኖ እንደቀጠለ መሆኑን ተናግሯል። የፖሊስና የዳኝነት አካሉም ሙስና ውስጥ መግባታቸው ሌላው ችግር እንደሆነ ሪፖርቱ ይጠቁማል።
አንዳንድ የመንግስት ባለስልጣናት የመንግስት ይዞታዎችን ወደ ግል የማዛወሩን ሂደት ለሙስና አድራጎት እንደሚጠቀሙበት፣ በመንግስትና በፓርቲው የሚንቀሳቀሱ ንግዶች ለመሬት ኪራይና ለብድር አገልግሎት የተሻለ እድል እንደሚሰጣቸው ይናገራል ሪፖርቱ። የፖለቲካ ፓርቲዎች በአመዛኙ በጎሳ ላይ የተመሰረቱ መሆናቸውን የሚያስታውሰው ይህ ሪፖርት መንግስቱ በኢህአደግ የተያዘ መሆኑን፣ የሚዲያ ነጻነት መገደቡን፣ የፖለቲካ መሪዎች መታሰራቸውን በፖለቲካ ፓርቲዎችና የፖለቲካ ተሳትፎ ሲል ባሰፈረው የመጨረሻ ክፍሉ አመልክቷል።
የኢህአደግ ፓርቲዎች ብዙ የንግድ ተቋማትን መቆጣጣራቸውን፣ ስራዎችና ኮንትራቶች ለደጋፊዎቻቸው እንዲሰጡ እንደሚደረግ፣ ብዙ ተቃዋሚ የፖለቲካ ፓርቲዎች ለቢሮ እንኳን የሚከራዩት ቤት አከራዮች በፍርሃት ወይም ከኢህአደግ በሚደርስባቸው ጉትጎታ ምክንያት ማጣታቸውን እንደሚናገሩ ሪፖርቱ ተንትኗል።
ለዚህ የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት ላወጣው የ2014 ዓ.ም የሰብአዊ መብቶች አያያዝ ግምገማ ሪፖርት የኢትዮጵያ መንግስት የሚሰጠውን ምላሽ ለመጠየቅ ወደ ተለያዩ አካላትና ባለስልጣናት በተደጋጋሚ በመደወል ሙከራ አድርገናል። እስካሁን ላለው ጊዜ የኢትዮጵያን መንግስት ምላሽ ማግኘት አልቻልንም። ይሁን እንጂ መንግስቱ ይፋ ምላሽ የያዘ መግለጫ ለማውጣት እየተዘጋጀ መሆኑንና ምናልባትም መግለጫው እስከ ሳምንቱ መጨረሻ ሳይወጣ እንደማይቀር አንዳንድ ለመንግስቱ ቅርበት ያላቸው ምንጮች ሹክ ብለውናል።
ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
ማነው ያለው አልልም አልጠይቅም፣ ማነው ያለው ብዬ አልጨነቅም። ማነው ያለው ምናሩኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ብዬ እኔ ሰው አልወቅስም። ማነው ያለው ውስጤ ላያውቀው ማንም። ማነው ያለው ስቆ ማለት መተው ነው የሚያኖር የሰራም ደግ አባት ነው። ማነው ያለው ካልኩኝ ብዙ ሰማለው። ማነው ያለው ብልስ ማንን አምናለው። ማነው ያለው አውቀዋለው ባይ ብዙ በሞላበት ያደግ ማልጓዝ ብዙ።
This program has come to you from the Voice of America, Washington.